ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በቀጣይ ኖሮ የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። ተወሱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጀማሪ አቅም የሚሆኑበት ሁኔታ ነው የሚኖረው።
አቶ ዝናቡ ትኑ የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር ናቸው። በዛሬው ዕለት የጸደቀውን የጥላቻ ንግግርና የሐሰተኛ መረጃዎች ስርጭት ለመከላከል የረቀቀ ሕግ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይርስ ይቀርባል።
የኢትዮጵያ ሙስሊም ብቻ ሳይሆን ክርስቲያኑም ተባባሪነቱን ወንድማማች እህትማማችነቱን በጣም የገለጠበት ተግባር ነው ያለፈው። የተገኘውም ገንዘብ ደግሞ አዋጭና አስገራሚ አስደናቂ ነው።
የእስልምና ጠቅላይ ምክር ቤት ሰብሳቢ ሙፍቲ ሐጂ ዑመር ኢድሪስ ናቸው። በሞጣ የተቃጠሉ መስጊዶችንና የገበያ ማዕከሎችን ለመገንባት እንዲሁም ንብረታቸውን ያጡ ወገኖችን መልሶ ለማቋቋም ከ200 ሚሊዮን ብር በላይ መሰብሰቡን ካስታወቁበት አስተያየት የተወሰደ ነው። የዚህንም ዝርዝር ይዘናል አድማጮች፣ መጽሔት ይመለከተዋል። ጠቅላይ ሚኒስትር አብይን ለመደገፍ የተጠራ ሰላማዊ ሰልፍ በዛሬው ዕለት ጅማና አጋሮ ላይ ተካሂዷል። ዘገባ አለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት 5 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ታዬ ደግሞ ዜናውን አነባለሁ።
ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክ ዞርኛክ ጋር እስከ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና
ርዕሰ ዜናዎችን እናስቀድማለን። ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፍ የአውሮፕላን በረራዎች ወደ ቻይና መብረሩን ባቆሙበት በአሁኑ ወቅት ትልቁ የአፍሪካ የአየር በረራ ያለው የኢትዮጵያ አየር መንገድ አላቆምም ማለቱ ተዘገበ። ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃት ሁሌም ያለ ችግር ቢሆንም እየተባባሰ እንደሄደ ተዘገበ። ሁበይ በተባለው የቻይና ማዕከላዊ ክፍለ ሀገር ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለስልጣኖች ገለጹ። የበሽተኞች ብዛትም በከፍተኛ ደረጃ እንደጨመረ አስታወቁ። አሁን ዝርዝር ዜና። ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፍ አውሮፕላን በረራዎች ወደ ቻይና መብረሩን ባቆሙበት በአሁኑ ወቅት ትልቁ የአፍሪካ አየር በረራ ያለው የኢትዮጵያ አየር መንገድ አላቆምም ማለቱ ተዘግቧል። አየር መንገዱ በረራውን እንዲያቆም ጫና እየተደረገበት ቢሆንም የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የአውሮፕላን በረራ ማቆም የቫይረሱን መዛመት የሚገታ መሆኑን የሚያሳይ ማስረጃ የለም ማለታቸው ተጠቅሷል። ከቻይና ባለስልጣኖች ጋር በመተባበር ምርመራ ማድረግ ይበጃል ብለዋል። ቻይናን ማግለል አይገባንም። የቻይና ተሳፋሪዎች ማራቅ አይገባም። ማድረግ ያለብን በዓለም አቀፍ የጤና ድርጅት መመሪያ መሰረት ለመንገደኞች ተገቢ የጤና ምርመራ ማድረግ ነው ብለዋል አቶ ተወልደ በሪፖርተር ጋዜጣ ላይ በተዘገበው መሰረት። በያዝነው ሳምንት 47,167 የሚሆኑ ተሳፋሪዎች በኢትዮጵያ ባለስልጣኖች ተመርምረዋል። 1,607 የሚሆኑት ከቻይና የተጓዙ ናቸው። ጥቂቶች የቫይረሱ ስሜት ስለታየባቸው በተወሰነ ቦታ እንዲቆዩ ተደርጓል። የኢትዮጵያ አየር መንገድ ወደ 5 የቻይና መዳረሻዎች በሳምንት 35 በረራዎች ያደርጋል ተብሏል። የሱዳን የሽግግር መንግስት እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት ከ20 ዓመታት በፊት ማለት ነው USS ኮል በተባለው የዩናይትድ ስቴትስ የባህር ኃይል መርከብ ላይ በተፈጸመው የቦምብ ጥቃት ሰለባ ከሆኑት ቤተሰቦች ጋር ስምምነት መፈረሙን ዛሬ አስታውቋል። የሽግግሩ መንግስት ስምምነቱን የፈረመው ከዩናይትድ ስቴትስ የአሸባሪነት ደጋፊ መንግስታት ስም ዝርዝር ለመውጣት ሲል መሆኑ ታውቋል። የሱዳን ባለስልጣኖች በተናገሩት መሰረት ስምምነቱ ዋሽንግተን ላይ የተፈረመው ባለፈው ሳምንት ነበር። ነገር ግን በስምምነቱ ስለተፈረመው ጉዳይ ይፋ አልተደረገም ነበር። የዩናይትድ ስቴትስ መንግስት እስካሁን ባለው ጊዜ ስለ ስምምነቱ የተናገረው ነገር የለም። ከ20 ዓመታት በፊት ጥቅምት 12 ቀን ዩኤስኤስ ኮል በተባለው የባህር ኃይል መርከብ ላይ ጥቃት የተከፈተው በደቡባዊቷ የየመን ወደብ አደን ላይ ነዳጅ ዘይት በተሞላ በነበረችበት ወቅት ነው። በጥቃቱ 17 ባህረኞች ሲገደሉ በርካታ ሌሎች ቆስለዋል። አልቃይዳ ለጥቃቱ ኃላፊነት ወስዷል። ሱዳን አልቃይዳን በመደገፍ ተከሳለች። ነገር ግን ከቦምብ ፍንዳታው ጋር ግንኙነት የለኝም ስትል አስተባብላለች። የሱዳን የሽግግር መንግስት መሪዎች ይህ የስምምነት እርምጃ በሀገሪቱ የኢኮኖሚ ለውጥ ለማድረግና ልማትን ለማራመድ ወሳኝ ነው ብለዋል። ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃት ሁሌም ያለ ችግር ቢሆንም እየተባባሰ እንደሄደ ተዘግቧል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው ዘገባ መሰረት ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃት ማስፈራራትና ወከባ የታከለበት ሲሆን ሶማሊያ በዓለም ደረጃ ለጋዜጠኞች እጅግ አደገኛ ከሚባሉት ሀገሮች አንዷ እንድትሆን አድርጓል። አምነስቲ ያወጣው ዘገባ ጽንፈኛው ቡድን አልሸባብ የሀገሪቱ ፖሊሶችና የተለያዩ የመንግስት ባለስልጣኖች በጋዜጠኞች ላይ የሚፈጽሙትን ግድያ፣ የማስፈራራትና የማዋከብ ተግባርን በዝርዝር አቅርቧል። ገልሞ ዳዊት ዝርዝር ዘገባ ያሰማናል።
አምነስቲ ኢንተርናሽናል ዛሬ በኬንያ ናይሮቢ እንደገለጸው በሶማሊያ አሁንም ጋዜጠኞች እየተገደሉ መሆናቸውን፣ የሀገሪቱ ማዕከላዊ መንግስትም የመረጃ ነጻነትን የሚጻረሩ ብዙ ተግባራትን እየፈጸመ ነው ሲል ከሰዋል። ዴፕሮስ ሙቼና የአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ዳይሬክተር በሶማሊያ ጋዜጠኞችንና የብዙሃን መገናኛ ባለቤቶችን ኢላማ ያደረገ ግድያ፣ ዛቻና ማስፈራሪያ እንዲሁም እስራት በስፋት መኖሩን አስተውለናል ብለዋል። ጥናቱን የመሩት የድርጅቱ ሶማሊያ ተኮር ክፍል ኃላፊ አብዱላህ ሐሰን ይህን ጥናት ለማድረግ የተገደድነው ባለፈው ዓመት ግንቦት ወዲህ በርካታ የሶማሊያ ጋዜጠኞች ወደ ቢሮአችን መጥተው አቤት በማለታቸው ነው ብለዋል።
At least 8 journalists were killed since 2017 when President
Farmajo ወደ ስራ ከመጡ ወዲህ ቢያንስ 8 ጋዜጠኞች ተገድለዋል። አምስቱ በአልሻባብ፣ ሁለቱ ባልታወቁ ሰዎች ነው የተገደሉት። አንድ ጋዜጠኛ ደግሞ በመንግስት ፖሊስ በጥይት ተገድሏል።
በተጨማሪ ጋዜጠኞች በተለያዩ የመንግስት መስሪያ ቤቶች መረጃ ፍለጋ ሲሄዱ እንግልትና አካላዊ ጥቃት እንደሚደርስባቸው፣ በደህንነትና ፍተሻ ቦታዎችም በብዛት እንዲገላቱ ይደረጋሉ ብለዋል የጥናቱ መሪ አብዱላህ ሐሰን። ጋዜጠኞች ከመንግስት ከሚደርስባቸው ጫና በተጨማሪ መንግስት የመገናኛ ብዙሃንና የጋዜጣ አሳታሚዎችን በጉቦና በጥቅማጥቅም በመደለልም የሳንሱር ስራን እያከናወነ መሆኑም በአምነስቲ ኢንተርናሽናል ሪፖርት ተጠቅሷል። ከጋዜጠኞቹ ግድያ ቀጥሎ በሪፖርት የተጠቀሰው የፋርማጆ መንግስት የማህበራዊ ሚዲያ ተጠቃሚ ጋዜጠኞችን የመከታተል ስራ ነው። ዴፕሮስ ሙቼና የአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ዳይሬክተር የፋርማጆ መንግስት የማህበራዊ ሴትን ጥሰዋል በሚል የ16 የሶማሊያ ጋዜጠኞች ፌስቡክ ገጽ አዘግተዋል፣ ያንንም ተከታትለን ገሚዞቹ ለጋዜጠኞቹ እንዲከፈቱ አድርገናል ብለዋል። አምነስቲ ኢንተርናሽናል የፕሬዝዳንት ፋርማጆ አስተዳደር ሐሳቡን በነጻነት የመግለጽ መብት እንዲያከብር በሪፖርቱ ጠይቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። የካሜሩን ተቃዋሚ ፓርቲዎች ባለፈው እሁድ የተካሄደው የአካባቢ ምርጫ ውጤት እንዲሰረዝ ጠይቀዋል። በተካሄደው ምርጫ የረጅም ጊዜ ፕሬዝዳንት ፖል ቢያ የካሜሩን ህዝባዊ ዲሞክራሲያዊ ንቅናቄ ሰፊ ድል አግኝቷል። የፓርላማ ምርጫ ውጤትም እየተጠበቀ መሆኑ ታውቋል። የተቃዋሚው ሶሻል ዲሞክራሲያዊ ግንባር ቃል አቀባይ ዴኒስ ኬምሌሞ በምርጫው ወቅት ሰፊ የድምጽ ማጭበርበር ተግባር ተፈጽሟል ይላሉ። በሌላ በኩል ደግሞ ግጭትና የማስፈራራት ተግባር ስለነበር ሰዎች በብዛት ለምርጫ እንዳይወጡ አድርጓል ብለዋል ኬምሌሞ። አድማጮች፣ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሁቤ በተባለው የቻይና ማዕከላዊ ክፍለ ሀገር ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለስልጣኖች ገልጸዋል። የበሽተኞች ብዛትም በከፍተኛ ደረጃ እንደጨመረ አስታውቀዋል። በሁለት ወራት ውስጥ የተስፋፋው ኮሮና ቫይረስ ማዕከል የሆነው ሁቤይ ክፍለ ሀገር የዜና ባለስልጣኖች የምርመራ አሰራራቸውን በላብራቶሪ መሆኑ ቀርቶ መላ አካልን በኮምፒውተር ወደ ማየት መቀየራቸውን ተናግረዋል። የበሽተኞች ብዛት በተከታታይ ለሁለት ቀናት ቀንሷል ስትል ቻይና ባስታወቀች ማግስት ነው ያሁኑ የመባባስ ዜና የተሰማው። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በሀገሪቱ ምክር ቤት ካልጸደቀ በስተቀር የሀገሪቱ ወታደራዊ ኃይልን በኢራን ላይ እንዳይጠቀሙ ጥሪ በሚያደርግ ውሳኔ ላይ የሕግ መወሰኛ ምክር ቤት ዛሬ ድምፅ እንዲሰጥ ይጠበቃል። ትራምፕ ግን ጦርነት የማካሄድ ስልጣናቸውን መገደብ አደገኛ ነው በማለት ተቃውመውታል። ድምፁ ከመሰጠቱ በፊት ሪፑብሊካውያን የሚበዙበት የሕግ መወሰኛ ምክር ቤት የውሳኔ ሐሳቡን እንዲቃወም ጥሪ አድርገዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሻው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ለምትከታተሉን ኤፍኤም 94.3 ላይ ይገኛል። እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ሰዳችሁ። በተለያዩ የመብት ተከራካሪዎች፣ የመገናኛ ብዙሃን ባለሙያዎችና በሕዝብ ተወካዮች ምክር ቤት አባላት ውይይት ሲደረግበት የቆየው የጥላቻ ንግግርና የሐሰተኛ መረጃዎችን ስርጭት ለመከላከልና ለመቆጣጠር የረቀቀ አዋጅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የአዋጁን ይዘት አስመልክቶ የፌዴራሉን ጠቅላይ አቃቤ ሕግ የሕዝብ ግንኙነትና የኮሙኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑን ጽዮን ግርማ አነጋግራለች። ተከታዩን አቀናብራለች።
የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ቀድሞ አዋጁ ለመዘጋጀቱ መሰረታዊ ምክንያት ናቸው ያሉትን ለአሜሪካ ድምጽ ሲያስረዱ፣
መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት። አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትሎ በሀገራችን የመጣ ያለው ከዚህ ከጥላቻ ንግግርና ከሐሰተኛ መረጃ ስርጭት ጋር ተያይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው ያለው። ይህ ጥፋት ሄዶ ለሰው ልጅ ሕይወት መጥፋትም፣ ለንብረት መውደምም፣ እንዲሁም አካባቢ ለአንዳንድ መፈናቀልም፣ በማህበረሰብም በአጠቃላይ በህብረተሰቡ ዘንድ የእርስ በርስ መጠራጠርና ስጋቶችንም ሲያክሎ የነበረበት ሁኔታ አለ። የኢንፎርሜሽን ቴክኖሎጂ እድገት ጋር ተያይዞ የመጡ የማህበራዊ ሚዲያዎችን ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ የነበሩበት ሁኔታ አለ። ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ሰፊ ውይይት አድርጓል። ከመነሻው ጀምሮ የባለሙያዎች መድረኮች ነበሩ። ከዛም የሚመለከታቸው እንደዚህ የሚዲያ መዋቅር፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርሲቲዎች በሙሉ ውይይት እንዲያደርጉ ተደርጓል።
በተጨማሪም ሰዎች በቀላሉ አስተያየት እንዲሰጡበት ረቂቅ አዋጁ በማህበራዊ ሚዲያ ጭምር ተሰራጭቶ እንደነበር ተናግረዋል።
ከአንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ የመጣው በመጨረሻም ሚኒስትሮች ምክር ቤትም ካለፈ በኋላ ተወካዮች ምክር ቤት በቀጥታ ውይይት በቋሚ ኮሚቴ ደረጃም እንዲሁ ሰፊ ውይይት ተደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል።
ህጉ ተግባራዊ ስለሚደረግበት ቀጣይ ሁኔታዎችም አቶ ዝናቡ አብራርተዋል።
አንዱ የህጉ ተፈጻሚነት ኦልሞስት በነጋሪት ገጽታ ከታወጀ ጊዜ ጀምሮ የሚሆን ነው የሚሆነው። ከዚያ ደግሞ በርካታ ዝግጅቶች ማድረግ ይጠበቅብናል። የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን። የመጀመሪያው እና ዋነኛው ጉዳይ ይህን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጥ ስራዎችን፣ የተለያዩ የሰፋፊ መድረኮችን መፍጠር አለብን ብለን አሳበዋለን። ምክንያቱም በርካታ ወጣቶች ጋር መድረስ መቻል አለበት። በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችም ጭምር ይሄኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምንነግበት ሁኔታ ነው ያለው። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አሉ። ለምሳሌ ህጉን የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣንም ኃላፊነት አለበት ይህን ህግ ተፈጻሚ እንዲሆን። እሱም የራሱን ስራ የሚሰራበት ሁኔታ ነው የሚኖረው። የሰብአዊ መብት ኮሚሽንም እንደዚሁ ከዚህ ጋር ተያይዞ ክትትል የሚያደርግበትና ችግሩ ስገጥሙ ደግሞ እንደዚህ የሚያጋልጥበት አግባቦች ላይ እንዲኖር ጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይሄን ህግ ማስፈጸም ኃላፊነት አለባቸው። የአስፈጻሚ አካላቱ በቀጣይ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። እሱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጨማሪ አቅም የሚሆኑበት ሁኔታ ነው የሚኖረው።
ጥላቻ ንግግር ላይ ለምሳሌ የፖለቲካ ፓርቲ አመራሮች አሁን ቅስቀሳ መሰል ነገር በሚያደርጉበት ጊዜ የሚያወጧቸው ቃላቶች አንድን ብሔር፣ አንድን ህዝብ፣ አንድን ሃይማኖት በመፈረጅ ከዚህ በፊትም ጥቅም ላይ አገልግሎት ላይ ሲውሉ የነበሩ ቃላቶች አሉ። የሰዎችን ስሜት የሚነኩ ናቸው። በፖለቲካ አመራሮች፣ በመንግስት ባለስልጣኖች አንደበት የሚነገሩ አንዳንድ ቃላቶች አሉ፣ ስድብ መሰል ቃላቶች ይሰነዘራሉ። እና እነዚህን የሚቆጣጠር አካል አለ? ከዚህ ይሄን አዋጅ በሚፈጸምበት ጊዜ እነዚህ
አዋጁ ህግ ሆኖ እስከተፈጸመ ድረስ ቅጣትን ጭምር የሚያስከትል አንቀጽ ይዞታል። የትኞቹ ናቸው የሚያስቀጡት፣ የትኞቹ ናቸው የማያስቀጡት የሚለው በዝርዝር ተቀምጧል በዚህ አዋጅ ላይ። የጥላቻ ንግግር ማለት የትኛው ነው? ምን አይነት የጥላቻ ንግግሮች ሲገለጹ ነው ሊያስቀጣ የሚችለው? ማሰተኛ መረጃ የትኛው ነው? ምን አይነት ሀሰተኛ መረጃ ሲሆን ነው የሚያስቀጣ የሚለው በዝርዝር በአዋጁ ላይ ተቀምጧል። ይህ አዋጅ ተፈጻሚነት ሁሉም ላይ ነው። የፖለቲካ አመራር የምንለን የፖለቲከኛው ተፎካካሪ የፖለቲካ ፓርቲ አመራሮች ብሎ ነገር የለም። የመንግስት ከፍተኛ አመራሮች ብሎ የሚከለክለው ነገር የለም። ሁሉም አዋጁ ቀምጣቸውን የተከለከሉ ጉዳዮችን የሚያልፍ ግለሰብ ተጠያቂ ይሆናል። ምንም አይነት እንትን የለም። ተዋቃሪ ግን በዚህ ረገድ ይሄ ችግር ያለበት ማስረጃዎቹን እስካገኘ ድረስ የማይከስበት ፖሊስም ይህን ጉዳይ ተከታትሎ በህግ የማያቀርብበት ምንም ምክንያት የለም። ኦልሞስት እስከጸደቀ ድረስ እና ተግባራዊ እስከሆነ ድረስ አንድ ክፍል ላይ የሚፈጸም በሌላ ክፍል ላይ ደግሞ የሚከለከል ጉዳይ አይደለም። በቀጣዩ ሀገራችን ምርጫ አለ ከፊታችን። ሰው ይህን ምርጫን ተከትሎ እስከሚገባኝ ድረስ የተፎካካሪ የፖለቲካ ፓርቲዎቹ በሙሉ አጠቃላይ በአንድ በኩል የምርጫ ህጉ የሚያስቀምጠውን ህግን እና ህግን መሰረት አድርጎ በሌላ በኩል ደግሞ የሀገሪቷ ህጎቹን ብቻ ተከትለው የራሳቸውን ቅስቀሳ የሚያደርጉት አባሎቻቸውን የሚያንቀሳቅሱበት ሁኔታ ይኖራል ተብሎ ነው የሚጠበቀው። ፖዚቲቭሊ እሱን ነው የምናየው። ከዛ ባሻገር ግን ዜጎችን፣ ህዝብን፣ አጠቃላይ በተለይም ወጣቶችን፣ ሴትን፣ አካል ጉዳተኝነትን መሰረት አድርጎ የሚፈጸሙ የጥላቻ የማግለል ሀሰተኛ መረጃዎች በሙሉ ህግ ተጠያቂ ይሆናሉ። እዛ ላይ ያልተከለከሉ ብሎ ተቀምጧል። ለምሳሌ የፖለቲካ ክርክሮች ሊኖሩ ይችላሉ። ሳብጀክቲቭ ባህሪ ሊኖራቸው ቢችልም እነሱ የሃይማኖት ስብከቶች፣ የጥናትና ምርምር ወዘተ የመሳሰሉት ኮት አድርጎ ዋነኛ ለወንጀል ፐርፐስ ሳይሆን ለእንደዚህ አይነት የውይይት መድረኮች፣ ሀሳብን የመለዋወጥ መድረኮች ሊውሉ የሚችሏቸው ቃላት ኮት ተደርጎ የሚመጡበት አግባብ ሊኖር ይችላል። ግን በሰው ዘንድ ሆን ተብሎ ጥላቻ ለመፍጠር አንድን ብሔር ላይ ለማነሳሳት አንድን ዜጋ ሆን ብሎ ለማግለል የሆነ ቡድንን ለማግለል የሚደረግ አይነት እንቅስቃሴዎች ሁሉ የወንጀል ተግባር ተደርጎ ይወሰዳሉ። ምንም ወደዚህ ወደ ኋላ የሚባል ነገር አለን? ተጠያቂ ይሆናሉ።
አዋጁ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሀሳብን የመግለጽ ነጻነትን ይጋፋል፣ ከሰብአዊ መብት አንጻር የተቃኘ አይደለም፣ ለትርጉም ክፍት የሆኑ አረፍተ ነገሮች ተካተውበታል በሚል አስተያየት ሲሰጡና መከራከሪያ ሲያቀርቡ ከነበሩ የሀገር ውስጥ የመብት ተሟጋች ግለሰቦች፣ የድርጅት መሪዎችና የሕግ አስተማሪዎችን በጸደቀው አዋጅ ላይ ሀሳባቸው እንዳሉት ተካቶ መሆኑን ወይም ደግሞ አለመሆኑን ጠይቀናቸው ነበር። አብዛኞቹ አዋጁን እንዳላዩትና ካዩት በኋላ ሀሳባቸውን እንደሚያጋሩን ነግረውናል።
ሲሆንን ለዘገባው አመሰግናለሁ። አድማጮች፣ ወደ መጽሔቱ ቀዳሚ ርዕስ ልውሰዳችሁ። በሞጣ የተቃጠሉ መስጊዶችንና የገበያ ማዕከሎችን ለመገንባትና እንዲሁም ንብረታቸውን ያጡ ወገኖችን መልሶ ለማቋቋም ከ200 ሚሊዮን ብር በላይ መሰብሰቡን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። በእርዳታ ማሰባሰቡ ስራ የተሳተፉትን ወገኖች ጠቅላይ ምክር ቤቱ ጨምሮ ማመስገኑን ጠቅሶ ሙክታር ጀማል ተከታዩን አድርሶናል።
በአማራ ብሔራዊ ክልላዊ መንግስት ምዕራብ ጎጃም ሞጣ ከተማ ታህሳስ 10 2012 የተፈጸመውን የመስጂዶችና የተለያዩ የገበያ ማዕከላት መቃጠልን ተከትሎ የሁሉንም ኢትዮጵያውያን አስተባብሮ የተቃጠሉ መስጂዶችን መልሶ ለመገንባትና ተጎጂዎች ሲንቀሳቀስ እንደነበረ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገልጿል። ሪፖርቱን በነባብ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ሐሺም መሐመድ የኢትዮጵያ ህዝብ በእምነትና በብሔር ሳይለያይ በእርዳታ ማሰባሰብ ሂደቱ ላይ መሳተፉን ገልጸው የተሰበሰበው የድጋፍ ገንዘብ ካቀዱት በላይ መሆኑንም ተናግረዋል።
በሀገር ውስጥ እና በተለያዩ የዓለም ሀገራት በይፋ የተጀመረው የገቢ ማሰባሰብ ንቅናቄ 200 ሚሊዮን ብር ለማሰባሰብ ታቅዶ እስከዛሬው ዕለት ድረስ በሀገር ውስጥ በአይነት የተለገሰውንና በአብዛኛው በውጭ ሀገር የተሰበሰበውን ገንዘብ ሳይጨምር ይህ መግለጫ እስከተሰጠበት ድረስ በዘጠኝ ባንኮች በተከፈቱት የገቢ ማሰባሰቢያ ሂሳቦች በጥሬ ገንዘብ ብር 208 ሚሊዮን 939,962 ብር ከ90 ሳንቲም በማሰባሰብ ከእቅድ በላይ ማሽላ።
በቀጣይ ጊዜ ጠቅላይ ምክር ቤቱ በተሰበሰበው ገንዘብ የፈረሱ መስጊዶችን ተመልሰው እንዲገነቡ ማድረግ፣ ለተጎጂዎች በአፋጣኝ መድረስ የሚችልበት ሁኔታ የሚያመቻች ግብረ ኃይል አዋቅሮ ወደ ሥራ እንዲገባ በማድረግ ላይ እንደሚገኝ ተገልጿል። በእርዳታ ማሰባሰብ ሂደቱ ላይ ለተሳተፉ በሙሉ ያመሰገኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሙፍቲ አህመድ ኢድሪስ ከዚህ በኋላ በማንኛውም ሁኔታ በመስጂድ ውስጥም ሆነ ሌላ አካባቢ በመውጣ ተጎጂዎችና በጠቅላይ ምክር ቤቱ ስም የሚደረግ የገቢ ማሰባሰብ እንቅስቃሴ አለመኖሩንም ገልጸዋል።
የኢትዮጵያ ሙስሊም ብቻ ሳይሆን ክርስቲያኑም ተባባሪነቱን ወንድማማችነቱን በጣም የገለጸበት ተግባር ነው ያለፈው። የተገኘውም ገንዘብ ደግሞ አዋጭና አስደናቂ ነው። ብዙ ወንድሞቻችን 77 ሚሊዮን 10 ሚሊዮን የሰጡ ሰዎች አሉ። በጣም የኢትዮጵያ ሕዝብ ትብብሩን የገለጸበት መልካም ተግባር ስለሆነ በመጀመሪያ ጠቅላይ ምክር ቤታችንን ማመስገን እፈልጋለሁ።
በተደረገው የእርዳታ ማሰባሰብ ከጥሬ ገንዘብ በተጨማሪ ግምቱ ከ750 ሺህ ብር በላይ የሚገመቱ የተለያዩ የወርቅ፣ የብር፣ ከነሐስ የተሰሩ ጌጣጌጦችና የእጅ ሰዓትን ጨምሮ የተለገሱ መሆናቸውን የተናገሩት ዋና ጸሐፊው ሼህ ሐሺም መሐመድ ወቅቱ ለየት ያለ ትዕይንት የተስተናገደበትም ነበር ብለዋል።
እንደ ልብ መንቀሳቀስ የማይችል ወንድማችን እንደ እግር የሚገለገልበት ሽራንች ተሸም ሰጥቶ በከፍተኛ ብር በጨረታ የተሸጠው የወገኖቿ ኑሮ ወደ ነበረበት እንዲመለስ አዲስ ሙሽራ ሆና የጋብቻዋ ምልክት የሆነውን ቀለበቷን ሰደቃ የሰጠችውን ከአርባ ዓመት በላይ የተቀመጠውን የቤተሰብ ቅርስ ጌጣጌጥ ሙዳይ ከነ ጌጣጌጡ የለገሱትን የቤተሰብ መተዳደሪያ ባጃጅ ለተቃጠለው ባጃጅ ምትክ ትሆን ዘንድ ያበረከተውን
የተቋማቱ ግንባታዎችን በተመለከተ በመንግስት ጋር በመቀናጀት በአጭር ጊዜ ወደ ግንባታ እንዲገባ የሚደረግ መሆኑን የኢትዮጵያ እስልምና ጉዳዮች ምክር ቤት በሰጠው ጋዜጣዊ መግለጫ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ መስሄት ርዕስ እንሻገር። ጠቅላይ ሚኒስትር አብይ አህመድን ለመደገፍ የተጠራ ሰላማዊ ሰልፍ በዛሬው ዕለት ጅማና አጋሮ ላይ ተካሂዷል። ቁጥሩ በመቶ ሺህ የተገመተ ህዝብ ለድጋፍ ሰልፉ መውጣቱን የጠቀሰው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል።
በመቶ ሺህ የሚቆጠሩ ሰዎች የተሳተፉባቸው የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድንና የለውጥ ቡድናቸውን የሚደግፉ ሰልፎች ዛሬ በጅማና በአጋሮ ከተሞች ተካሂደዋል። አብይ የሰላምና የብልጽግና አምባሳደር ነው የሚሉና ሌሎች መፈክሮች በሰልፉ ላይ ተንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድን የምንደግፈው ከኛ አካባቢ የተገኙ ሰው ስለሆኑ ሳይሆን የለውጥ መሪ በመሆናቸው ነው ብለዋል። ከተሳታፊዎቹ አንዳንዶቹ ለቪኦኤ በሰጡት አስተያየት እስክንድር ፍሬው ተከታዩን ዘገባ ልኳል። End of intro, now to the full story. Text. ጠቅላይ ሚኒስትር አብይ አህመድንና ሌሎች የለውጥ መሪዎችን በመደገፍ ዛሬ በጅማና በአጋሮ የተካሄዱት ሰልፎች ከቀናት በፊት በጅማ የተካሄደው የድጋፍ ሩጫ ተከታይ ናቸው። ዛሬ የተካሄዱት ሰልፎች በርካታ ሕዝብ የተሳተፈባቸው፣ መልእክቶቹም በዚያው ልክ የሰፉና የተለያዩ ናቸው ብለዋል አዘጋጆቹ። ጉተማ ኃይደር አባገሩ ከሰልፉ አስተባባሪዎች አንዱ ነው።
ዛሬ በጅማና በአጋሮ ሁለት ቦታ ተከፍሎ ተካሂዷል። ጅማ አካባቢ ላይ የተደረገው ከጅማ ወደዚህ እስከ ጊቤ ባሉ ከተሞች አቅራቢያ የቡ ሰርቦ ሰዳ የሚባሉ አካባቢ ላይ ያሉ ከተሞች እና
በጅማ ጎራባች ያሉ ወረዳዎች ነዋሪዎች ማለት ነው
ያሉ ወረዳዎች እና እንዲሁም ደግሞ ሁለት መኪና ልዑካን ከከፋ ህዝቦች የመጡ ልዑካንም ከእኛ ጋር ሰልፉ ላይ ታድመዋል።
ከከፋ ዞን፣ ከደቡብ ክልል ከከፋ ዞን የመጡ?
አዎ፣ ከከፋ ዞን ከደቡብ ክልል እኛ ጋር ታድመዋሉ። እነሱም የራሳቸውን መፈክር ይዘው መጥተዋሉ። ዛሬ የወጣው ሰልፍ በመቶ ሺዎች የሚቆጠር ነው። ሰው ከሌሊት 12 ሰዓት ጀምሮ እስከ ፕሮግራሙ ማለቂያ 5 ሰዓት ድረስ በገፍ ሲጓዝ ነበረ። ቦታ ጠቦ ግማሹ ውጭ ቆሞ ትዕይንቱንና ንግግሩን ይከታተል ነበር።
በጅማ ስታዲየም የተካሄደው?
በጅማ ስታዲየም ላይ ነው የተካሄደው።
ምን መልክቶች ተላለፉ? ጉተማ፣
ዛሬ የተላለፉት መልእክቶች የለውጥ መሪዎች እንኳን ለኢትዮጵያ ለምስራቅ አፍሪካ ይበቃሉ፣ መሪነት ባህላችን ነው፣ አብይ የሰላምና የብልጽግና አምባሳደር ነው። ስለዚህ የኦሮሞ ሌጋሲ መገለጫ አይደለም የሚሉ ናቸው። ከፈፋይ መጥቶት ደግሞ እኛ የከፋ ህዝቦች ለውጥ መሪያችን የዶክተር አብይ አህመድ ራዒ ለማሳካት ቆርጠን ተነስተናል የሚል መፈክር ይዘው መጥተዋል።
ከወራት በፊት እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ የጊዜ ሰሌዳው እንኳን አልጸደቀም። ውይይት እየተካሄደበት ያለው የጊዜ ሰሌዳ እንዳለ ቢጸድቅ እንኳን የምርጫ ቅስቀሳ የሚጀመረው ከሶስት ወራት በኋላ ሚያዝያ 27 ነው። ፕሮግራማችንን ለማስተዋወቅ በሚል ፓርቲዎች በተለያዩ አካባቢዎች የሚያደርጓቸው እንቅስቃሴዎች ግን ከወዲሁ የሁለት ወገን አስተያየት እያስከተሉ አንዳንዴም ቅሬታ እያስነሱ ነው። ከቀናት በፊት ለመጀመሪያ ጊዜ የተካሄደው የጅማው የድጋፍና የተቃውሞ ሩጫ መነሻም ኦፌኮ ሰላሌ ላይ ያካሄደው የአደባባይ ቅስቀሳ ነው። በዚያ ድርጅት ላይ የተላለፉ መልእክቶች ተገቢ እንዳልሆኑ በጅማው የተቃውሞና የድጋፍ ሩጫ ላይ የተሳተፉ ገልጸዋል። አስተያየቶቹን ያልተቀበለው ኦፌኮ የቀረበበትን ውንጀላ ማስተባበሉም ይታወቃል። የጠቅላይ ሚኒስትሩ ደጋፊዎች በበኩላቸው ታዲያ በጅማና ባጋሩ የድጋፍ ሰልፎችን አካሂደዋል። ጠቅላይ ሚኒስትሩን የምንደግፈው ግን ከጅማና ካጋሩ አካባቢ የተገኙ ሰው በመሆናቸው አይደለም ብለዋል ተሳታፊዎቹ። ከአስተባባሪዎቹ አንዱ ጉተማ ኃይደር አባገሩ ይህንን የሚያብራራው
ዶክተር አብይ አህመድ የደገፍ ነው ከጅማ በመገኘታቸው ብቻ አይደለም። ዶክተር አብይ በየትኛውም ክልል በየትኛውም አካባቢ በየትኛውም የኦሮሚያ ዞኖች ድጋፍ አላቸው። እኛ እንደ ጅማ ለማሳየት የፈለግነው ለዚህ ለውጥን ያለን ድጋፍን ለመግለጽ አሁን ለምሳሌ ዛሬ ይዘን የወጣ ነው ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ከወይዘሮ ሙፈሪያት ካሚል፣ ለማ መገርሳ፣ ሙስጠፌ ሶማሌ ክልል
ፕሬዚዳንት፣
እንዲሁም የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ፣ የእነዚህም ፎቶዎች በትልቁ አጥርተን ነው ይዘን የወጣ ነው። ለለውጡ ያለን ድጋፍ ለማሳየት ነው። ለእነዚህ ለዶክተር አብይ ደግሞ ያው ካለን ስሜት ጋር የተያያዘ በአካባቢው ላይ ቁጣም ንዴትም ስላለ የኔነትም ስላለ ከፓርቲው ጋርም ፓርቲው የያዘው ራዕይ ይህ እያቀረበ ያለው አላማ ህዝቡን ስለተመቸው እና ከዚህ የተሻለ ደግሞ ስላላገኘን አሁን እየቀረበ ያለውም የፓርቲው ነቀፌታ እንጂ እኔ በዚህ ይሻላለሁ የሚል ሀሳብ ስላላገኘን ከዚህ ፓርቲ ጋር ድጋፋችን አሳይተናል።
አንድ የመጨረሻ ጥያቄ ለአንሳ ጉተማ፣ አንዱ የተቃወማችሁት በበቀደሙም ላይ እንግዲህ በዛሬውም ላይ ተንጸባርቆ ሊሆን ይችላል ጠቅላይ ሚኒስትሩን ራሳቸውን እንደዚሁም የትውልድ አካባቢያቸውን ጭምር የሚነኩ ተገቢ ያልሆኑ ተንኳሽ የሚባሉ አይነት አስተያየቶችን ነው የተቃወማችሁት። እንግዲህ በጠቅላይ ሚኒስትር አብይ አህመድ ላይ አንተም እንደምታውቀው ከሚሰነዘሩ አስተያየቶች ወይ ከሚሰነዘሩ ትችቶች አንዱ ደግሞ በሳቸው በራሳቸው ላይ የሚሰነዘሩትን ጨምሮ የትንኮሳ አስተያየቶችን፣ ፍርሃት አልበኝነት አካሄዶችን፣ ህገወጥ ተግባራትን በዝምታ ያልፋሉ፣ ተገቢ እርምጃ አይወስዱም የሚሉ አስተያየቶች የሚሰጡ ወገኖች አሉ። በጠቅላይ ሚኒስትሩ ላይ እሳቸው የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው፣ የኢትዮጵያ ጠቅላይ ሚኒስትር ናቸው፣ የሚኒስትሮች ምክር ቤት ሰብሳቢ ናቸው፣ በዚህ ስልጣናቸው ህግና ፍርሃትን ከማስከበር አንጻር በበቂ ደረጃ አልሄዱም ብለው የሚተቹ ሰዎች አሉ። በዚህ ላይ ምንድነው ያንተ አስተያየት?
ጠቅላይ ሚኒስትሩ አግባብ የሆነ እርምጃ እየወሰዱ አይደለም፣ በትዕግስት እያለፉ ነው ለሚለው ነገር እኔ የጠቅላይ ሚኒስትሩን አካሄድ ደግፋል። ሀገራችን ትላንትና ከመፍረስ ጫፍ ላይ ነው ወደዚህ የመጣችው። አንድ ሀገር ደግሞ ሽግግር ሰዓት ላይ ሁልጊዜ አናርኪ አለ፣ ሀገር ላይ የተለያየ ስርዓት አልበኝነት ይኖራሉ። እነዚህ አይነት እርምጃዎች ከተወሰዱ ጠቅላይ ሚኒስትሩ እየታገሱ ያሉት የመንግስት አመራሮች በተለያየ ቦታ ተገለው በተለያየ ቦታ የተለያየ ነገር ተደርጎ አሁኑኑ ወደ እርምጃ ከተገባ ህዝቡ ምናልባት በዚህ እርምጃ የምንወስድ ከሆነ ሀገር ትፈርሳለች፣ ሀገርን ከማፍረስ ደግሞ ለጊዜው በትዕግስት ታልፈን የሚደርስብንን አደጋ በትዕግስት ተቋቁመን አልፈን ሀገራችንን እንታደግ ከሚል ህሳቤ ነው እንጂ ሰው መሳሪያ ይዞ ኃይል ይዞ አቅም ይዞ ፈጣሪ ፋረድ እያለ በትዕግስት የሚሄድ መሪ ለኢትዮጵያ መታደል ነው። ይሄ ደግሞ ሁልጊዜ አያስኬድም። እየታገስን ሀገር እየተረጋጋና እየተረጋጋን በምንመጣበት ሰዓት ላይ እርምጃ ይጀመራል። እርምጃም ሲጀመር ደግሞ በተቃራኒው ደግሞ እርምጃ ጀመረ፣ የትላንቱ ስርዓት ተመለሰ፣ አሁንም ግድያ ጀመረ የሚል አለ። ማህበረሰባችን ብዙ ጊዜ ሂዱ አንድ ቦታ አይቆምም። ትላንትናን ቶሎ ይረሳል። ትላንትና የነበረበትን አደጋ ቶሎ ይረሳል። ስለዚህ የመንግስት ትዕግስቱ በጣም ከመጠን ያለፈ ነው አልልም። አግባብ ነው። ሀገርን ከመፍረስ ለማዳን መታገስና ቆይ እርምጃ መውሰዱ የተሻለ ነው ብዬ ነው የማምነው።
ሌላው የሰልፉ ተሳታፊ አንዋር መሐመድ ሲራጅም ጠቅላይ ሚኒስትሩን የምንደግፈው የለውጥ አራማጅ በመሆናቸው ነው ብለዋል።
ከጅማ ስለወጡ ሳይሆን ሰው በስራው ነው እንጂ የሚወደዱ ትውልድ አካባቢ አይደለም። ለምሳሌ አንድ ትልቅ ሀገራችን ባለስልጣን ነበር የጅማ ተወላጅ የሆነው፣ ግን ስራው ይህን ያህል አርኪ ስላልሆነ ከሌላ ህብረተሰብ ባልተናነሰ መልኩ ወይ በበለጠ መልኩ ስንቃወምና ስናወግዛቸው ነበር።
ከዛ ከጅማ አካባቢ ወጡ ከፍተኛ ባለስልጣን ነበሩ ከዚህ በፊት ግን ስናወግዛቸው ነበር።
እሺ። ስለዚህ አሁን ደግሞ ዶክተር አብይ አህመድ የለውጥ መሪና የለውጡ አራማጅ ስለሆኑ ነው እንጂ የአካባቢያችን ተወላጅ ስለሆኑ አይደለም። እኛ እኮ የጅማ ህዝብ ደግሞ እንደሚታወቀው ጎጠኛ አስተሳሰብ የጅማ ህዝብ መቼም የለበትም።
በጅማና በአጋሮ ከተማ የተካሄዱት የድጋፍ ሰልፎች በሰላም መጠናቀቃቸውንም አስተባባሪዎቹና ተሳታፊዎቹ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከንድር ለዘገባው አመሰግናለሁ። ከጅማ ወደ ደሴ እንሻገራለን። በተከታዩ ዘገባ ከቅርብ ሳምንታት ወዲህ በደሴ ከተማ ጨለማን ተገና አድርገው ይፈጸማሉ ያሏቸውን የዘረፋና የግድያ ወንጀሎች ያሳሰባቸው መሆናቸውን ኗሪዎች ለአሜሪካ ድምጽ አስታውቀዋል። ፖሊስ የወንጀሉን አሳሳቢነት አምኖ ድርጊቱ በተደራጁና ከሌሎች አካባቢዎች በመጡ ግለሰቦች ነው እየተፈጸመ ያለው ይላል። በስናራጌ ተከታትሎታል።
አስተያየታቸውን ለአሜሪካ ድምጽ ሬዲዮ ሰጥቶት የከተማዋ ነዋሪዎች ከቅርብ ጊዜያት ወዲህ በሚሽት የሚፈጸሙ ወንጀሎች እየተበራከቱ ነው ብለዋል። ወንጀሉ ከንብረት ማጣት እስከ አካል ጉዳት አለፍ ሲልም እስከ ሞት የሚደርስ መሆኑ አሳሳቢ ያደርገዋል ባይ ናቸው።
የከተማ ነዋሪ ነኝ። በጣም የሚያሳዝን ነው። ከሟቾች መካከል አንዱን በቅርብ የማውቀው ሰው ነው። ያው የሞተው ቤት በራፍ ላይ ተወልዶ ባደገበት አካባቢ ቦታ ላይ ነው። ከተማ መሃል መሞቱ በጣም ያሳዝናል።
ነዋሪነቴ ደሴ ከተማ የመንግስት ሰራተኛ ነኝ። እንቅስቃሴ በዚሁ የሚቀጥል ከሆነ ለከተማ ማችንም ይሁን ለአካባቢያችን ከፍተኛ የሆነ ስጋት የሚሆንበት እድል አለ። ይሄንን ደግሞ ድርጊት በሚፈጸምበት ጊዜ ሰዎች በስጋት ምክንያት እንደልባቸው ሰርተው እንደልባቸው ገብተው ወጥተው የሚኖርበት እድል ስለሚመነምን በዚህ እንቅስቃሴ ውስጥ የመንግስት ኃይሉ ተገቢውን እርምጃ መውሰድ መቻል አለበት። የጸጥታ ኃይሉ ደግሞ የማያዳግም እርምጃ ቢወስድና የወሰደውንም እርምጃ ለህብረተሰቡ ቢገልጽ መልካም ነው እላለሁ። ያለሁበትም አካባቢ የውጭ መብራት የሌለ በመሆኑ እያንዳንዷን እንቅስቃሴ በስጋት ነው።
ስማቸው እንዲወሳ ድምጻቸውም እንዲቀረጽ ያልፈለጉ አስተያየት ሰጪ በምሽት አንገታቸው ታንቆ ተንቀሳቃሽ ስልካቸውና በኪሳቸው የነበረውን ገንዘብ እንደተዘረፉ ነግረውኛል። ህይወታቸው በመትረፉ ፈጣሪያቸውን ቢያመሰግኑም የጸጥታ ኃይሉ መዘናጋቱ ተገቢ አይደለም ሲሉ ይተቻሉ። የደሴ ከተማ አስተዳደር ፖሊስ መምሪያ ማህበረሰብ አቀፍ ወንጀል መከላከል ክፍል ኃላፊ ዋና ኢንስፔክተር ጌታቸው ሞዬ የተፈጸመውን ወንጀል አሳሳቢነት ያምናሉ።
በከተማችን ያልተለመደ ወንጀል አፈጻጸም እየተካሄደ ይገኛል። በተለይ ፒያሳ አካባቢ ላይ አንድ ሰው መግደል ወንጀል ተፈጽሟል። በሁለተኛ ደረጃ አገር ግዛት መርሆ ግቢ አካባቢ አንድ ሰው ሞቷል።
ዋና ኢንስፔክተሩ ባለፉት 15 ቀናት ውስጥ ተገድለው የተገኙት ሰዎች ቁጥር 2 ናቸው ቢሉም አንዳንድ አስተያየት ሰጪዎች ግን ቁጥራቸውን ከዚያ በላይ ያደርጉታል።
እንግዲህ ለኛ በተጨባጭ ያገኘነው 2 ነው። ከዛ ውጭ ግን እንደተባለው አንድ ግለሰብ የህይወት መጥፋት ደርሶበታል። ከሁለት ውጭ ማለት እሱ በጤና ምክንያት ነው። ደም ግፊት ነበረበት፣ ሱካር ነበረበት። ሲያስታምሙት ቆይተው ቤተሰቦቻቸው ለሊት የሞተ ነው። ይሄንን እንግዲህ ወደዚህ ወስደውት ነው እንጂ ሌላ ተጨማሪ በከተማችን ላይ የሞተ ድርጊት የለም። ለፖሊስም የደረሰ ነገር የለም። የሰው መግደል ወንጀሉ 2 ትንሽ ነው ማለት አይደለም። አንድም ያለግባብ መሞት የለበትም።
ድርጊቱን ፈጽመዋል ተብለው የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንም ጠቁመዋል።
በተለይም ከአካባቢው ከነበሩ የሰዎች ማስረጃ ተነስቶ 5 ተጠርጣሪዎችን ይዘን ድርጊቱ የፈጸሙ ናቸው የሚል ማስረጃ አሰባስበናል።
ድርጊቱን ፈጽመዋል ተብለው የሚጠረጠሩት ግለሰቦች በቡድን የተደራጁ ናቸው የሚባል ነገር አለና ስለ እነሱ የሚታወቅ ነገር አለ?
ይህን ድርጊት ፈጽመው ምርመራ ያጣራንባቸው ግለሰቦች የደሴ ከተማና በወሎ ናቸው። በተለይ ሃንግ የሚባለውን ስራ በመስራት በማነቅ ነው ድርጊቱ የተፈጸመው። ምርመራችን የሚያሳየው ይሄ ነው። ስለዚህ የተደራጀ ኃይል በሚያስብል መንገድ ተደራጅተው ከሌላ አካባቢ የመጡ ናቸው።
ከዚህ ቀደም ያው ሚኒሻውም የአካባቢው ነዋሪ ጸጥታውን በጋራ የመጠበቅ ባህል ነበር፣ ፖሊስ እንኳ በማይደርስበት አካባቢ። አሁን አንዳንዶች እንደሚሉት የሚኒሻ አገልግሎቱ እየተዳከመ ይህ ደግሞ ለእንደዚህ አይነት ድርጊት እየዳረገ ነው የሚሉ አሉ። እና በዚህ ስነ ያለት
ረጅም ጊዜ የሰሩ የሚኒሻ አባላትን ጡረታ ማስወጣት፣ በእነሱ ምትክ ደግሞ አዲስ በአምስቱም ክፍለ ከተማ በርካታ ኃይል እያሰለጠን ነው የምንገኘው። እነዚህን ሰዎች እንግዲህ ሚኒሻ አካሉ ቀን በቀን በጸጥታ ስራ ላይ አይሰማሩ። ምክንያቱም መንግስት ደሞዝ አይከፍላቸውም፣ ከህብረተሰቡም ደሞዝ አይከፍላቸውም። በበጎ ፍቃድ ነው የሚሰሩት። ስለዚህ ከምርት ስራቸው ያልተነቀለ ተግባር ስለምናሰማራቸው ምሽት ላይ አሁን ከሚኒሻ ጽህፈት ቤት ጋር የተነጋገርነው በተደራጀ መንገድ በአካባቢያቸው ጥበቃ ህዝቡን እያስተባበሩ እንዲወጡ የማድረግ ስራ እየሰራን ነው እና የተነሳው ሀሳብ በተለያየ መንገድ ትንሽ መቀዛቀዝ ታይቷል ሚኒሻ ላይ። እሱን አጠናክሮ ለማስኬድ እየተሰራ ያለ ሁኔታ ነው ያለው።
ዋና ኢንስፔክተሩ እንደ አይነት የተደራጀ ወንጀል የሚፈጽሙ ግለሰቦች በከተማዋ በጊዜያዊነት የሚቆዩ መሆናቸውን ጠቁመው በተለይ ለአልቤርጎ አከራዮች ተከታዩን መልእክት አስተላልፈዋል።
ግለሰቦቹ በእርግጥ በቅርብ ጊዜ የመጡ ነው ይህን ድርጊት የፈጸሙት። በቋሚ ቤት የተከራዩት የለም። አልጋም በተለያዩ ቦታዎች በተለያዩ ከተሞች እየተንቀሳቀሱ ስለሆነ የሚይዙት ቋሚ አልጋ የያዙት ነገር የለም። ከዛ ውጭ ግን አልጋ ቤት ባለቤቶች ማንኛውንም ኢትዮጵያዊ ዜግነት ያለው የውጭ ሀገር ይሁን መታወቂያ ሳይኖረው ፎርም መዝግቦ ማሳደር በጣም ክልክል ነው። ስለዚህ ማንኛውንም ሰው መታወቂያ አይቶ እንግዳ መመዝገቢያ ፎርማት ላይ ፎርሙን መዝግቦ ሲጨርሱ ለፖሊስ ጣቢያ መዝግቡን እንዳመጡም ጭምር ማስተላለፍ ፈልጋለሁ።
የከተማዋ ነዋሪም ቢሆን ወንጀለኞችን በማጋለጥና የምስክርነት ድምፁን በመስጠት ወንጀልን እንዲከላከል ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ወደ ሁለተኛው አጋማሽ ስርጭታችን ዘልቀናል። ለዚህ ክፍል ቀዳሚ ሆነው ሰፋ ያለ ሰዓትም የሚወስደው የአባይ ጉዳይ ሶስቱ የናይል ተፋሰስ ሀገሮች ኢትዮጵያ፣ ግብጽና ሱዳን የጀመሩት ድርድር እስካሁን አልተቋጨም። የሚታወቅና የማይታወቀውን ጨምሮ ታዲያ በስፋት እያነጋገረ ነው። የሶስቱን የተፋሰስ ሀገሮች እይታዎች በየተራ እንመለከታለን በተከታዩ ዘገባዎች። ባልደረባችን ጄሰን ፓትኒክ ከሱዳን የመስኖ ውሃ ልማት ሚኒስትር ያሲር አባስ መሐመድ አሊ ጋር ያደረገው ቃለ ምልልስ ነው። ቀዳሚው ቆንጅታየ
በአባይ ግድብ ዙሪያ በሚደረገው ውይይትና በተለይም የኢትዮጵያን ግድብ ግንባታ በተመለከተ ሱዳንን የሚያሳስቧት ዋናዎቹ ነጥቦች ምንድናቸው? በውይይቱ እስካሁን ያልተፈታ ነጥብ ካለስ ምንድነው የሚል ነው። መጀመሪያ ጄሰን ፓቲኒክ ለሱዳን የመስኖ እና ውሃ ሚኒስትር ያሲር አባስ መሐመድ አሊ ያቀረበላቸው። ሚኒስትሩ ለተሰጣቸው የቃለ ምልልስ እድል የአሜሪካ ድምጽን ካመሰገኑ በኋላ ካለፈው ጥቅምት 26 ወዲህ በታላቁ የህዳሴ ግድብ ዙሪያ የሚደረገው ውይይት ላይ ለመካፈል ወዲህ ወደ ዋሽንግተን ሲመጡ አምስተኛ ጊዜያቸው መሆኑን ተናግረዋል። ከዚያ ጊዜ ወዲህም በውይይቱ እመርታ እንዳዩ ነው የተናገሩት። ውይይቱም በአብዛኛው ያተኮረው በቅድሚያ ግድቡ እንዴት በውሃ እንደሚሞላና ስራውም እንዴት እንደሚከናወን ነው ካሉ በኋላ የሱዳንን ምልከታ ሲገልጹ
In Sudan we see the dam as a potential opportunity for regional cooperation.
ሱዳን ውስጥ ግድቡን የምናየው አካባቢውን እንደሚያስተባብር መልካም እድል ነው። እርግጥ ነው ግድቡ የተፋሰሱ የግርጌ አገሮች ላይ አውንታዊም አሉታዊም ጫና ይኖረዋል። ሱዳን እንደ አውንታዊ የምታየው የጥቁር አባይ ወንዝ ፍሰት ወጥ እንዲሆን ያስተካክላል በሚል ነው። ስለዚህ አመቱን ሙሉ ፍሰቱ አንድ አይነት የሆነ ውሃ ከጥቁር አባይ ወደኛ ይወርዳል ማለት ነው። ያ ደግሞ የኤሌክትሪክ ኃይል ለማመንጨትና እንዲሁም ለመስኖ ተጨማሪ ውሃ ያስገኛል ማለት ነው።
The negative impacts we have from the dam is that the area of the flood plain agriculture.
ስለ ግድቡ ግንባታ አሉታዊ የምንለው ከግድቡ የሚፈሰው ውሃ የገበሬዎቻችንን ማሳ ስለሚያጠጣ ያ እንግዲህ የእርሻ ማሳችንን ሊያሳንስ ይችላል የሚለው ነው። ስለዚህ ዋናው እኛ የሚያሳስበን ሶስቱ ሀገሮች በመጀመሪያው የግድቡ የውሃ ሙሌት ላይ እንዲስማሙ ነው። ይህም ማለት ለመጀመሪያው የግድቡ ሙሌት ስንት ዓመት ይፈጃል? የግድቡ ሥራ እንዴት ነው የሚከናወነው የሚለው ነው።
ስለዚህ እነዚህ የተጠቀሷቸው ጉዳዮች ላይ ለምሳሌ ግድቡን በውሃ ለመሙላት ምን ያህል ጊዜ ይፈጃል በሚለው ነጥብ ላይ ተስማምታችኋል? ጄሰን ለሱዳኑ የመስኖና ውሃ ሚኒስትር ያሲር አባስ መሐመድ አሊ ያስከተለላቸው ጥያቄ ነው።
Yes, there has been huge progress as I mentioned during the last couple of months.
አዎ፣ ባለፉት ሁለት ወራት ባደረግናቸው ውይይቶች ምርታዎችን አስመዝግበናል። እንደምታውቀው ድርድሩ የተጀመረው ከ8-9 ዓመት በፊት ነው። በእነዚህ ዓመታት ውስጥ ውጣ ውረዶች ነበሩ። ሆኖም ግን ካለፈው ጥቅምት ጀምሮ ጥሩ እርምጃ ነው ያስመዘገብነው። በጣም ጥሩ እርምጃ። እና መቀዳችን በዚህ ወር መጨረሻ ላይ ሀገሮቹ ስምምነት ይፈርማሉ የሚል ነው። የሶስቱም ሀገሮች መሪዎች ወዲህ ወደ ዩናይትድ ስቴትስ ይመጡና ስምምነቱን ይፈራረማሉ የሚል ነው ሐሳባችን።
መደበኛ ዝናብ ከጣለ ምን ያህል ወይም ስንት ዓመት ይወስዳል ለሚለው ጥያቄ ሚኒስትሩ የተፋጠነ እንደሚሆን ነው የተናገሩት።
ጥሩ ነገር ግድቡ ይገነባል፣ ውሃው ይሞላል። ይህም ማለት የግድቡ ግንባታ እስከሚጠናቀቅ ሙሌቱን ለመጀመር መጠበቅ አያስፈልግም ማለት ነው። ይህ ደግሞ ኢትዮጵያ ውሃው እየተሞላ ባለበት ወቅት የኤሌክትሪክ ኃይል ማመንጨት ትችላለች ማለት ነው። ጥሩ ነው። ደግሞም ለተፋሰሱ የግርጌ ሀገሮች ለሱዳንና ለግብጽም ጥሩ የሚሆነው ሙሌቱ በሰላሳዎቹ ውስጥ ስለሚከናወን ነው። ስለዚህ መደበኛ ዓመት ከሆነ በጣም ሊያጥር ይችላል። 3 4 ወይም 5 ዓመት ሊወስድ ይችላል። ድርቅ ካለ ደግሞ ረዘም ያለ ጊዜ እስከ 7 ዓመትም ሊወስድ ይችላል።
ስለዚህ ረዘመ ቢባል ሙሌቱ 7 ዓመት ነው የሚወስደው ማለት ነው የሚለውን ጥያቄ አስከትሏል ጀሰን።
Depends on how much water is coming. And based on that
ምን ያህል ውሃ ይመጣል የሚለው ነው የሚወስነው። በዚያ መሰረት በሙሌቱ ወቅት የሚታዩ ሁኔታዎች ይኖራሉ። የበረታ ድርቅ ከሆነ ሙሌቱ እንዲቆም ወይም ለሌላ ጊዜ ማስተላለፍ፣ የመጀመሪያውና ሁለተኛው ዓመት ላይ ኢትዮጵያውያኑ የኤሌክትሪክ ኃይል ማመንጨት እንዲችሉ በፍጥነት ይሞላል። ከሶስተኛው ዓመት በኋላ ባለው ጊዜ ግን ለሙሌቱ በተቀመጠው ሁኔታ የሚወርደው ውሃ በዓመት ከ37 ቢሊዮን ሜትር ኪዩብ ካነሰ ግን ውሃው ወደ ታች ይለቀቃል ማለት ነው።
ለሱዳኑ የመስኖና ውሃ ሚኒስትር ገፋ አድርገው እንዲያብራሩለት ጄሰን ያቀረበው ቀጣይ ጥያቄ ግብጾች እስከ 40 ቢሊዮን ሜትር ኪዩብ እንዲለቀቅ ጠይቀው ከኢትዮጵያ በኩል ደግሞ 35 ቢሊዮን ሜትር ኪዩብ ወይም ከዚያ በታች መሆን አለበት ሲሉ ነበርና አሁን 37 የሚለው የመጨረሻው ጣሪያ ነው የሚለው ነበር።
The technical details are a little bit different, but the concept is like that because the average
ቴክኒካዊ ዝርዝሩ ትንሽ ለየት ይላል። ስንሳ ሐሳቡ ግን እንደዚሁ ነው። የጥቁር አባይ አማካይ ፍሰት 48 ወይም 49 ቢሊዮን ሜትር ኪዩብ ነው። ሶስት ሁኔታዎች አሉ። አንዱ ድርቅ ነው። ሌላው የተራዘመ ድርቅ፣ ሶስተኛው ደግሞ የተራዘሙ ደረቅ አመታት። ድርቅን ብንወስድ የውሃው ፍሰት 37 ወይም ከዚያ በታች ከሆነ ውሃው ይለቀቃል። ለምሳሌ 35 ቢሊዮን ሜትር ኪዩብ ቢሆን ውሃው አይጠራቀምም ይለቀቃል ማለት ነው። ሌላው ደግሞ ፍሰቱ 40 ቢሊዮን ሜትር ኪዩብ ቢሆን ለምሳሌ 3 ቢሊዮኑ ይያዝና 37 ይለቀቃል።
መደዳውን ለአመታት ድርቅ ቢሆን 4 5 አመታት፣ ድርቅ ከሆነ ግን አሞላሉ ትንሽ ረዘም ያለ ጊዜ ይወስዳል ማለት ነው ብለዋል አክለው። ዩናይትድ ስቴትስ ከዓለም ባንክ ጋር ሆና ቴክኒካዊ እገዛ ወይም ምክር መለገሷን ገልጸዋል። በልማት ፕሮጀክቶችና በሌላም ጠቀሜታ እንደሚኖረው ዩናይትድ ስቴትስ ተናግራለች። ነገር ግን በተደራዳሪዎቹ ላይ ዩናይትድ ስቴትስ ተጽዕኖ አሳድራለች ለሚለው ጥያቄ የሱዳኑ ሚኒስትር በዛ ረገድ ያየሁት ነገር የለም የሚል አጭር ምላሽ ነው የሰጡት። ጄሰን ፓቲኒክ ያቀረበላቸው የመጨረሻ ጥያቄ የሚመለከታቸው ወገኖች በድርድራቸው ለመስማማት ጥቂት ነው የቀራቸው፣ 10 ከመቶ ወይም ከዚያ በታች ቢቀር ነው። ያን መፍታት ካልተቻለ ግብጽ ወይም ኢትዮጵያ ወይም ሱዳን ስምምነቱን በጠቅላላው አንፈልግም የሚሉበት ሁኔታ ሊፈጠር ይችላል ወይ ለሚለው ጥያቄ አይመስለኝም፣ ተደራዳሪዎች በዚህ ጉዞ እስከ መጨረሻው ለመዝለቅ ቁርጠኞች ናቸው። አዎ ልዩነት አለመግባባት አለ፣ ነገር ግን ሶስቱም ወገኖች ስምምነት ላይ ለመድረስ ቁርጠኛ መሆናቸውን ተመልክቻለሁ ብለዋል ሚኒስትሩ።
ቆንጅታዬን አመሰግናለሁ። ቀደም ሲል የሱዳንን አቋም ነበር የተመለከትነው አድማጮች። በተከታዩ ቅንብር ደግሞ የኢትዮጵያን እይታ እንዳስሳለን። ከኢትዮጵያ ተደራዳሪዎች አንዱ የኢትዮጵያው የውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ዓለም አቀፍ የስትራቴጂያዊ ጥናቶች ተቋም ባዘጋጀው የውይይት መድረክ ላይ ያሰሙትን ንግግር ተንተርሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አቀናብረዋል።
የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም ባዘጋጀው መድረክ ላይ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብጽ ላለፉት 8 ዓመታት ሲያደርጉት የቆየው ድርድር አሁን አንድ ወሳኝ ምዕራፍ እንደደረሰ አመልክተዋል። ሚኒስትሩ እንዳስረዱት ከሆነ በተለይ በአሁኑ ወቅት ለስምምነት የቀረቡት ነጥቦች 4 ብቻ ናቸው። እነዚህም ቴክኒካዊ ስምምነት፣ ህጋዊ ድንጋጌዎች፣ የትብብር ዘዴዎችና የዳታ ልውውጦች እንዲሁም ልዩነቶችን በሰላማዊ መንገድ መፍታት የሚሉት ናቸው። የእነዚህን ስምምነቶች ነጥቦች ምንነትም አብራርተዋል።
ረጅም ጊዜ የፈጀው የቴክኒካል አግሪመንቱ ነው። በሳይንስ፣ በኤቪደንስ፣ በዳታ
ቴክኒካዊ በሆነ ዘዴ ሳይንሳዊ አሰራርን መሰረት አድርጎ በማስረጃ በአሃዛዊ መረጃዎች እየታገዘ ሲሰራ የቆየ ነው። ረጅም ጊዜ ወስዶ በአራት ዙር የውሃ ሚኒስትሮች በተገኙበት ሲሰራ የነበረው ይህን ነበረ። የህግ ማዕቀፉ የህግ ባለሙያዎችን ከተለያየ ቦታ ሁሉን አቀፍ የስምምነት ቢጋር ተብሎ ከሚታወቀው የስምምነት ሂደት ላይ ሲሳተፉ የነበሩትን የሕግ ባለሙያዎችን አሰባሰብን። ወደ አምስት የሕግ ባለሙያዎቻችን በአሁኑ ጊዜ እየተወያዩ ነው። ባለሙያዎቹ የሕግ ማዕቀፉ ይህ ቴክኒካዊ ስምምነት በሕግ አግባብ እንዴት ነው የሚታየው የሚለውን እየቃኙ ናቸው። እንደዚሁም የትብብሩ ዘዴና የመረጃ ልውውጡም ከሕግ ባለሙያዎች ቡድን ጋር የቴክኒክ ባለሙያዎቹ ተቀናይተው እየጻፉት ነው። በተጨማሪም ልዩነቶቹ ሰላማዊ በሆነ መንገድ የሚፈቱበት ብልሃትም እየተዘጋጀ ነው። ሚኒስትሩ ሲኤፍኤ ብለው የጠሩት ከሀያ ዓመታት ላላነሰ ጊዜ የናይል ተፋሰስ አገሮችን በሙሉ ያቀፈና በፍትሐዊነትና ዓለም አቀፍ የድንበር ተሻጋሪ ወንዞችንና የውሃ አካላትን ሕግ መሠረት ያደረገ የሕግ ማዕቀፍ ነው። ኮምፕሬንሲቭ ፍሬምወርክ አግሪመንት ይባላል። በአማርኛ ሁሉ አቀፍ የስምምነት ቢጋር ሊባል ይችላል። ዶክተር ስለሻክለውም ባለፈው ሳምንት ዋሽንግተን ላይ የተደረሰበት ስምምነትም ምን እንደሆነ አስረድተዋል። ኢትዮጵያ በዚህ ረገድ የስምምነቱ ነጥቦች ሳይበታተኑና ሳይለያዩ በአንድነት እንዲቀሩ በጽናት መቆሟ ከሌሎች አገሮች ለይቷታል።
አንዱ ሳንስማማ የነበረው 11 ዛውር ላይ የእኛም ፖዚሽን ተመርኩዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርም፣ በሁለተኛ ደግሞ እነኚህ ፎር ኮምፖነንትስ ኦፍ አግሪመንትስ ካልተፈረሙ
አንዱ ያልተሰማንበት ጉዳይ የነበረው በ11ኛው ሰዓት ላይ የእኛን አቋም ተመርኩዘው የተስተካከሉ ነገሮች ነበሩ። በአንድ በኩል በዚያ ምክንያት አልፈረምንም፣ ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት አራት ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም። አራቱንም አናበን እርስ በርሳቸው የተሳሰሩ መሆናቸውን በትክክል አናበን የሙሌቱ አካሄድ በተገቢ ሕጋዊ ማዕቀፍ መጻፉን የትብብር ዘዴው በተገቢው ሁኔታ የመረጃ ልውውጡን ማሳየቱን ወደማያስፈልግ እሰጥ አገባ ወይንም ንትርክ ውስጥ የማያስገባ መሆኑን በትክክል አይተን አራቱንም ክፍሎች የሚያካትት ሁሉን አቀፍ ሰነድ ሲኖረን ነው የምንፈርመው የሚለው የኛ አቋም። የሚቀጥለውን የስምምነት ሂደትም ሚኒስትሩ አብራርተዋል።
ፖቴንሻሊ ከረንት አግሪመንት እንግዲህ ዴሊብሬሽን ኦን 12 ቱ 13 ፌብሩዋሪ አለን።
አሁን ያለው ስምምነት እንግዲህ ከየካቲት 3 እስከ 4 ወይንም በፈረንጆቹ አቆጣጠር ከፌብሩዋሪ 12 እስከ 13 በሚኖረን ስብሰባ ሁሉንም እንፈታለን ብለን እንገምታለን። በዚህ ሳምንት ጽሑፎቹ እየተጻፉ ነው። በመጪው ሳምንት ደግሞ በሚኒስትሮች ደረጃ እናያዋለን። ይህን ካደረግን በኋላ ቀጥሎ የሚመጣው የቴክኒክ አስተባባሪ ኮሚቴው ይሆናል። የውሃ ጉዳዮች ሚኒስትሮች ደግሞ እንደዚሁ የቴክኒክ ኮሚቴውን በበላይነት እየተመለከቱ ችግሮች ሲገጥሙ እየፈቱ ይሄዳሉ። ስለሆነም የአለመግባባቱ አፈታት የሚያመለክተው ከሚኒስትሮቹ ደረጃ ካለፈ ወደ ርዕሳነ መንግስታት ይመራል ወይንም በመሃል ያለ አገላጋይ አካል የሚፈታው ከሆነ ይህን ስምምነት ከያዝን በኋላ የምናየው ይሆናል። ዶክተር ስለሺ በተደጋጋሚ እንደገለጹት ይህ ስምምነት የሚመለከተው ታላቁን የኢትዮጵያ ህዳሴ ግድብን እንጂ በአባይ ተፋሰስ ከኢትዮጵያ ዘላቂ ጥቅም ጋር የተያያዘ ምንም አይነት ስራን የሚመለከት አይደለም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ሶስተኛው አባል ጉዳይ ወደ ግብጽ እንሻገራለን። የአሜሪካ ድምፅ የቀድሞውን የግብጽ የውጭ ጉዳይ ሚኒስትር ረዳት የናይል ተፋሰስ ጉዳይ አዋቂ ሙሐመድ ሂጋዚን ያነጋገረው ከመጨረሻው ውሳኔ ላይ ስለ መድረስና ከፍጥጫ ይልቅ ስለ ትብብር ጠቀሜታ ነው። የአሜሪካ ድምፁ ሙሐመድ ኤልሽናዊ እንግዳውን ሙሐመድ ሂጋዚን ያነጋገረው አዳነች ፍስሐዬ እንዲህ አቀናብረዋለች።
ኢትዮጵያ፣ ግብጽና ሱዳን እስካሁን ባለው ጊዜ የታላቁ የህዳሴ ግድብ አሞላል ደረጃና ጊዜ፣ ድርቅና የተራዘመ ድርቅ ሲኖር፣ በውሃ ሙሌት ወቅት የውሃ እጥረት ቢከሰት፣ ግድቡ በሚሰራበት ጊዜ ደግሞ ለዓመታት የዘለቀ የውሃ እጥረት ቢኖር መደረግ ባለበት ጉዳይ ላይ መስማማታቸውን ዘገባው ይገልጻል። ግብጻዊው የናይል ተፋሰስ ጉዳይ ምሁር መሐመድ ሂጋዚ በያዝነው ወር የሚደረገው ስብሰባ መጨረሻው ላይ ያደርሰናል። ሶስቱ ሀገሮች ህጋዊ ስምምነት መፈረም ያለባቸውና ስጋታችን እልባት ማግኘት ያለበት ጊዜ ነው ብለዋል።
This will definitely bring us to the final stage where a legal agreement should be signed between the
ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በሀገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። ይህ በእርግጥም ስጋቶቹ እልባት እንዲያገኙም ያደርጋል። የሚጠበቀውን ቀጠናዊ ልማት ለመፍጠርም ይረዳል። በአገሮቹ መካከል ቀጠናዊ ትብብር እንዲኖር የውሃና የመብራት ኃይሉ ፍርግርግ ወይም የግሪድ ግንኙነት ተዋህዶ ለመስራትም እንዲችል ይረዳል። ክልሉ ከውሱን ብሔረተኝነት አመለካከት አልፎ ወደ ላቀ ቀጠናው ያያዝ መሄዱም ይጠቅማል። ስምምነቱ እንደሚለው ሶስቱ ሀገሮች በልማት አብረው እንዲሰሩ ይረዳል። እዚህ ደረጃ ላይ ለመድረስ አቢ ሚና በተጫወቱት ዩናይትድ ስቴትስ የገንዘብ ሚኒስቴርና የዓለም ባንክ ዳታ በያዝነወር ለናከናውን ተስፋ የምናደርገው ግብ ይሳካል።
አንዳንድ ግብጻውያን ተንታኞች አለመስማማት ሊያስከትል የሚችል ልክ አነጋገር ቢኖርስ የሚል ስጋት እንዳላቸው ለቀረበው ጥያቄ ሶስቱ ሀገሮች የትብብርን ጥቅም በሚገባ ከተረዱ ቋንቋ ሊከበር ይችላል ብለዋል መሐመድ ሄጋዚ።
Language can be respected if the three parties understood the importance of cooperation for them.
ሶስቱ ሀገሮች የትብብርን ጠቀሜታ በሚገባ ከተረዱ ቋንቋ ሊከበር ይችላል። ውሃ የጠብ ሳይሆን የትብብር ኃይል ሊሆን እንደሚችል መረዳት ያስፈልጋል። የሶስቱ ሀገሮች የፖለቲካ ፍላጎት አለ። የሶስተኛው አካል ማለትም የዩናይትድ ስቴትስ በጉዳዩ መግባት ፕሬዝዳንት ትራምፕ ራሳቸው ጉዳዩን መከታተላቸውና ሁሉንም ወገኖች ማነጋገራቸው ራሱ መተማመን እንዳለ የሚያመለክት ነው። አሳሪ የሆነ ህጋዊ የስምምነት ሰነድ ስለሚኖርን የፖለቲካ ድጋፍና ዓለም አቀፍ ክትትልም ይኖራል።
ሂጋዚ አያይዘውም ሶስቱ ሀገሮች በሚያደርጉት ትብብር የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር የሚያደርጉት እርዳታ እንደሚኖርም ተቆመዋል።
With the support of the World Bank and the Treasury introducing through the three countries a scheme of cooperation where we can
የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር ለሶስቱ ሀገሮች በሚያቀርቡት የትብብር እቅድ እርዳታ የመብራት ኃይሉን ፍርግርግ ወይም ግሪድ ማገናኘት ይቻላል። ግብጽና ሱዳን የመብራት ኃይሉን ግሪድ እያገባደዱ ነው። ከዳሴ ግድብም ጋር ማገናኘት ይቻላል። በዛ መልክ የመብራት ኃይል መስመሩ በሱዳንና በግብጽ በኩል ለገበያ ሊቀርብ ይችላል። ከዚያም አልፎ በግብጽ የመብራት ኃይል ፍርግርግ ወይም ግሪድ በኩል ወደ ባህረ ሰላጤ ሀገሮችና ወደ አውሮፓም ቢሆን ሊላክ ይችላል።
ስለ መንገዶችና የባቡር ሐዲድ ጉዳይም መነጋገር ይቻላል ይላሉ ግብጻዊው የናይል ተፋሰስ ጉዳይ መሆን።
So Ethiopia as a landlocked country can use the Mediterranean ports of
Ethiopia bears እንደ ተከበበች ሀገር አሌክዛንድሪያን የመሳሰሉ የግብጽን የሜዲትራኒያን ባህር ወደቦች መጠቀም ትችላለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ባቀረበው ሐሳብና ስለ ዓለም አቀፍ ወንዞች ባደረኩት ጥናት መሰረት ውሃን ለቀጠናዊ ትብብር መጠቀም ነው እምናመራ ያለነውም ወደዚያ ነው። እኔ እንደምመለከተው የወንዙን ጥራትና የሶስቱን ሀገሮች ኢኮኖሚ መርዳት ከፈለግን የውሃ ደህንነት ጉዳይ መወሰን ያለበት በብሔራዊ ብቻ ሳይሆን በቀጠናዊ አመለካከትም ጭምር ነው።
በመጨረሻም መሐመድ ሂጋዚ ሶስቱ ሀገሮች በያዝነው ወር ማብቂያ ላይ አሳሪ የሆነ ለሁሉም ወገኖች ስጋት መፍትሄ የሚሆን ህጋዊ ስምምነት እንዲፈረም ተስፋ አደርጋለሁ። የኢትዮጵያን የመልማት መብትና የሱዳንን የወንዙን መቆጣጠር መብትን የሚያከብር ግብጽ ውሃን አስመልክቶ ያላትን ታሪካዊ መብት የሚጠብቅ ስምምነት እንዲሆን ተስፋ አደርጋለሁ ብለዋል ሂጋዚ።
አዳነች ፍስሐዬን አመሰግናለሁ። የአባይ ጉዳይ ህዳሴ ግድብና ድርድሩ አሁንም እያነጋገረ ነው። አድማጮች በሶስቱ ሀገሮች ድርድርና ተያያዥ ጭብጦች ዙሪያ የተሻለ ግንዛቤ ለመፍጠር የሚያግዙ ውይይቶችን በተከታታይ እናቀርባለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የራዲዮ ጣቢያ ፍለጋ ያስቸገራችሁ ሰዎች ታውቁታላችሁ። የተሳሳተ ድምጽ ሳይሆን ዛሬ ቀኑ የራዲዮ ቀን ነው። ዓለም አቀፍ የራዲዮ ቀን ዝግጅት አለን። ሰለሞን ስለ ራዲዮ ቀን ልታወራን ብቅ ብለሃል።
አሁን እንዳልከው ልከና ሐሉላ ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ የካቲት 5 የዓለም የራዲዮ ቀን ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ነው የዛሬ 8 ዓመት ይህ ዕለት ራዲዮ መረጃን ለማለዋወጥ የሐሳብን የመግለጽ ነጻነትን ለማበረታታት ትምህርትን ለማስፋፋት በሚል መርህ ዕለቱ በዓለም አቀፍ ደረጃ ታስቦ እንዲውል የደነገገው። እንግዲህ እንደምታውቀው ራዲዮ ከመቶ ዓመት የዘለቀ ዕድሜ ያለው ታሪክ ያለው ጠንካራ የመገናኛ ብዙሃን ነው። እንደዛም ሆኖ ግን እስካሁን ድረስ ማንነቱን ያልሰጠ ክብሩን ያላስነጠቀ የመገናኛ ብዙሃን ዘርፍ ነው። እናም ይህንን እለት በማስመልከት አንዳንድ አድማጮቻችን ምን እንደሚያስቡ ስለዚህ የራዲዮ ቀን ጠይቀናቸው ነበረ። ነገር ግን አንድ ነገር እናስብ፣ የዋዛ አይደሉም የአሜሪካ ድምጽ አድማጮች። የአሜሪካ ድምጽ 38 ዓመት ሆኖ ነው የምትለኝ አማርኛ?
38 ዓመት
የአማርኛ አገልግሎት የአሜሪካ ድምጽ ራዲዮ ጣቢያ በአጠቃላይ ወደ 77 ዓመት እድሜ ያለው የመገናኛ ብዙሃን ግዙፍ የመገናኛ ብዙሃን ተቋም ነው። የዚህ የኛ አገልግሎት ደግሞ 38 ዓመት ሆኖ ነው። ማለዳ ከዚህ ድምጽ ጋር ነው ወደ አድማጮቻችን በየዕለቱ የምንደርሰውና ቅድም እንደገለጽኩልህ እነዛን አድማጮቻችንን እስቲ ምንድነው የምታስቡት ስለ ራዲዮ አስተሳቦቻችሁን አካፍሉን ብለናቸው ነበር። ትነገራየው በስንት ስቃይ ነበር ሳዳምጥ የነበርኩት ወይ ያኔ በተለይ በ1967 ዓመተ ምህረት ራዲዮ ላይ ሺቦ እየጠመጠምኩ ሳደርግ የነበርኩት ጥረትና ለማዳመጥ የነበረኝ ጉጉት ትዝ አለኝ አሉ። እናም ጠየኳቸው ደወልኩላቸውና ሲዘርዘር አድርገው ይንገሩኝ አልኳቸው። አቶ መንግስቱን ከፋዞን ነው ያሉት 520 ኪሎ ሜትር
ካለው ነው ማዳመጥ የጀመርኩት ማለት ይችላል። ሰዎች ብዙ በማህበራዊ ሚዲያ በኢንተርኔትም በምንም ያደምጣሉ። እኔ ግን ያ በሬዲዮ ብቻ ነው እስካሁን ማደምጠው። በኢትዮጵያ አቆጣጠር ከ96 አካባቢ ጀምሮ አሁ እስካሁን ያልተቋረጠም አደምጣለሁ በደምብ። እኔ መምህር ነኝ። አብዛኛውን የሚኖረው ገጠር ውስጥ ነው እስካሁን ያለሁት እና ለምሳሌ የ97ቱን ምርጫ ሲያይ 97 አካባቢ ጀምሮ የማድመጥ እድሉም የለንም ማለት ይቻላል። በዚህ እንግዲህ ሬዲዮ ይታፈናል። ሲታፈን ያ ለማድመጥ የተለያዩ ሽቦዎችን ይዘት ላይ በማድረግ ቆርቆሮ ላይ በማሰር መሬት ላይ በመቅበር ብዙ ነገር ስለፋ ነበረ። ሰዎች አንተ ለምንድን ከአሜሪካ ድምፅ እንደምን ለማገኘት ነው ይህን ያህል የምትለፋው?
የኔም የሚቀጥለው ጥያቄ ይሄው ነበረ። ለምንድን ነበር ያንን የሚያደርጉት?
ለምን ነበረ ይህን ነገር ለምን ነበረ የምታደርጉ ይለኝ ነበረ። እኔ እንግዲህ አንደኛው እንግዲህ ሬዲዮ ላይ አባቴ አርሶ አደር ነው ያደምጣል። በወቅቱ የምንጣን እያለ ሬዲዮ ላይ ትኩረት ያደርጋል። እኔም በዛ መስመር ነው የወጣሁት። የአሜሪካ ድምፅ ሬዲዮ ብዙም በወቅቱ የፖለቲካ እውቀት ባይኖረኝም የፖለቲካ ምን ማለት እንደሆነ እንዲያውቅ ያደረገኝ የቪኦኤ ነው ማለት ይችላል። ስለዚህ በወቅቱ ያን ነገር ፕሮግራሙ ባደምጥ እኔ ደስ ይለኛል። ስለዚህ ማምለጥ የሌለብኝ ፕሮግራም ስለሆነ ነው ማደምጠው ብዬ ነው ለጓደኞቼ የሚነግረው። እንደውም በወቅቱ የቴፕ ሪከርድ ነበረ። አሁን እንደዚህ ስልክ የለም የሚል ቀላል ሪከርድ ያደረጉ ማቴሪያሎች የለም። በቴፕ ሪከርድ ሲያደርግ ነበረ በወቅቱ
ስርጭቱን
ሪከርድ አድርጌ ግን ላልሰሙ ጓደኞቼ ካለም ለነሱ ለማድመጥ እንዲያደምጡ ምናምን የማድረግ የክርክር ነጥብ የማድረግ ቪኦኤ ትላንት እንዲህ ብሏል ለምን ውሸት እናገራለን ይህ እንደ ከማን መረጃ ምንጭ አድርጌ ነው ሪፈር ነገር አድርጌ ነው ሲጠቀም የነበረው በወቅቱ እና እንደዚያ ነገሮች ነበሩ። ለዛ ነው ቪኦኤ ጥሩ ትውስታ አለኝ ብዬ ማስበው ማለት ነው።
እስቲ አሁን የመጨረሻ ላይ ያነሱትን ነጥብ ላንሳ እና ቪኦኤን ያምኑታል? ከቪኦኤ የሚሰሙትን መረጃ በትክክል ይቀበላሉ?
አዎ እኔ በጣም እኔ በጣም ነው የሚቀበለው። በወቅቱ በነበረኝ ግን መረጃዎችን እንግዲህ ዶይቼ ቬለም አደምጣለሁ፣ ከቪኦኤም አደምጣለሁ፣ ከኢትዮጵያ ብሔራዊ ስርጭቶች የተለያዩ ሚዲያዎችም አሉ። ከእኛ ጋር አመቼ ሳጣራና ታች ማህበረሰቡ ጋር ያለውን ሁኔታ ሁለቱን ሶስቱን ሚዲያዎችን ሲያወዳደር ሁኔታው ያለው ግን በወቅቱ ነበረ። አሁንም ቪኦኤ ላይ ነው በእኔነት ማለት ወደ ቪኦኤ ነው እውነቱ ያለ። እውነቱ መኖሩን ደግሞ የሚያሳዩ ነገሮችም ነበሩ በወቅቱም አሁንም።
ሰለሞን፣ ቁጥሩ የበዛ የአሜሪካ ድምጽ አድማጭ ለየት ያሉ አንዳንዴም ግርም ታጫሪ ጭምር ገጠመኞች አላቸው። አንተም በራዲዮ ቀን የበርካቶቹን አስተያየት ይዘሃል። ሰዓታችን ግን የፈቀደ አይመስልም።
አዎ፣ እናንተ የክፉ ቀን ሚዲያ ናችሁ፣ የእናንተን ውለታ የሚያክፉ ቀን ያጋጠመው ብቻ ነው ያሉንም አድማጭ አሉ። ነገ ይዣቸው መለሳለሁ እኚህንም ሌሎችንም።
መልካም አመሰግናለሁ።
እንኳን አደረሰ አሉላ።
እንኳን አብሮ አደረሰን አድማጮቻችንም ጭምር እናመሰግናለን። የራዲዮ ቀን ያለ ራዲዮ ዜማ አያበቃምና በዜማ እንለያያለን። ነገ እንመለስበታለን። በእኛ በኩል ሰላም፣ ደህና እደሩ። ዳሬ ስትራከር ነው ራዲዮ እያለ የሚጫወትልን። The only way I had a car is after I dropped my mama off where she needed to go.
Full bulk tires with the ceiling falling and the wind is stuck. But the only thing that I cared about was the radio. We turn it on, turn it up to 10, and everybody would jump on in with the